ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንስል ጀምሮ አብረናችሁን ቆያለን። ዛሬ በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያላችሁ መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
የኢትዮጵያ ንግድ ባንክ በዲጂታል የባንክ ስርዓት ላይ ባጋጠመው ችግር ምክንያት ህገወጥ ግብይቶች እንደተፈጸሙበት ከሰሞኑ አስታውቋል። ባንኩ ባወጣው መግለጫም አጋጥሟል ባለው ችግር የዩኒቨርሲቲ ተማሪዎች መሳተፋቸውን ገልጾ በአሁኑ ወቅትም በህገወጥ መንገድ የተወሰዱ ገንዘቦችን እያስመለሰ እንደሆነ አስታውቋል። አስማማየ ነው ዘገባለው።
የኢትዮጵያ ንግድ ባንክ ባለፈው አርብ የገጠመው ችግር ከሳይበር ጥቃት ጋር የተያያዘ እንዳልሆነ ዛሬው ሰጠው መግለጫ አስታውቋል። ባንኩ መጋቢት 7 2016 ዓ.ም ምረት የዲጂታል የባንክ ስርዓት ላይ ባጋጠመው ችግር ምክንያት የባንኩ መደበኛ አገልግሎቶች ለተወሰኑ ሰዓታት ማቋረጡን በይፋዊ የማህበራዊ ትስስር ገጹ አስታውቆ ነበር። አገልግሎቱ መልሶ የቀጠለው ባንኩ ዛሬ በሰጠው መግለጫ ደግሞ ችግሩ ከሳይበር ጥቃት ጋር የተገናኘ እንዳልሆነና በአስተራር ስርዓቶች ላይ በሚያደርገው ማሻሻያና ፍተሻ ምክንያት የተከሰተ መሆኑን አስታውቋል። ባለፈው አርብ መጋቢት 2016 ዓ.ም ምረት ለሊት ላይ ያልተገባ የግብይት ሂደት በተለይም በዩኒቨርሲቲ ተማሪዎች በኩል ሲደረግ ነበር ያለው ባንኩ በኋላም በባለሙያዎቹ አማካኝነት ህገወጥ ያለውን የገንዘብ ዝውውር ለማስቆም መቻሉን በመግለጫው ጨምሮ ገልጿል። በዚህ ጉዳይ ላይ ያነጋገርናቸው በአዲስ አበባ ዩኒቨርሲቲ ፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሷል አባተ ባንኮች አሰራራቸውን በሚያዘምኑበት ወቅት እንደዚህ አይነት ክፍተቶች ሊያጋጥሙ ይችላሉ ይላሉ።
ብዙ አይነት መረጃዎች በሶሻል ሚዲያም በተለያዩ ማህበራዊ ገጾችን እየወጡ ነው። ግን ዋናው የጉዳዩ ባለቤት ብሔራዊ ባንክ የሰጠው መግለጫ ትናንትና፣ እንዲሁም ደግሞ ዛሬ ንግድ ባንክ ከሰጠው መግለጫ ተነስተን ነገሩ ስናየው ጥቃት የደረሰ አይመስልም። ምንድን ነው እነሱ እንዳሉት እንግዲህ አጠቃላይ ያለውን የባንኪንጉን የሞባይል ባንኪንጉን ሆነ ሌሎችን የቴክኖሎጂ ጋር ተያያዥነት ያላቸው የባንኩን የስራ ክፍሎች ሲስተሙን አፕዴት ለማድረግ ከወቅቱ ጋራ የተናበበና ጣጣመ ለማድረግ ስራ እየተሰራ በነበረበት ወቅት ነው እንግዲህ ክፍተቱ ተፈጠረ የተባለው። በዛን ሰዓት ሲስተሙ የራሱ ቼክ ኤንድ ባላንስ መካኒዝሙን ሉዝ አድርጓል። ምክንያቱም ኦልሬዲ ስራ ላይ ነው ያለው የነበረውን ስታተስ ኮ የነበረውን አሰራር ስርዓት ወደ ሌላ አሰራር ስርዓት እየቀየሩ በነበረበት ሰዓት እኔ ገንዘብ ላወጣ በሄድ ካለኝ ገንዘብ በላይ እንዳይሰጥ የሚቀመጡ አልጎሪዝም የሚባል አለ እንግዲህ በሳይበር በኮምፒውተር ቴክኖሎጂ ቋንቋ ውስጥ። እዛ ውስጥ ያሉ የቋንቋ ወይም ደግሞ የቼክ ኤንድ ባላንስ የመቆጣጠሪያ ሲስተሞቹ ስራ ላይ አልነበሩም። እንዲሁ በሌላ ነገር ብናየው ጥበቃዎቹ እንቅልፍ ላይ ባሉበት ሰዓት ነው ሌባ ሊገባ የሚችለው። ስለዚህ ያን አጠቃላይ ሲስተሙን ዲፌንድ የሚያደርገው የሚከታተለው የሚቆጣጠረው አካል ጥገና ላይ በነበረበት ሰዓት ወይም ደግሞ ሲስተሙ አፕዴት በሚደረግበት ሰዓት ያለችውን ክፍተት ተጠቅመው ነው እንግዲህ እነዚህ ሰዎች ገንዘብ አውጡ የሚባለው።
ነገር ግን ያጋጠመው ችግር መረጃውን ማናወጣ የሚለውን ጨምሮ የግልጽነት ጥያቄዎችን የሚያስነሳ ነው ሲሉ ዶክተር ሷል ይናገራሉ።
ንግድ ባንክ በዛ ሰዓት እንደዛ አይነት ስራ ላይ መኖሩን እንዴት ኤክስተርናል የሆነው ማህበረሰብ ሊያውቅ ቻለ ነው ትልቁ ጥያቄ። እዛው ባንክ ውስጥ ያሉ ሰዎች መረጃውን ካላወጡት በዚህ ሰዓት ትልቅ ዘበኞች ተኝተዋል፣ ጠባቂ የለም እንደማለት ነው። ሲስተሙ ኦልሬዲ አፕዴት እየተደረገ ነው። ስለዚህ ኦፕሬሽኑ አንደኛ መቆም ነበረበት። በሌላ በኩል ስታየው እንደዚህ አይነት ስራ ላይ ከነበሩ ኤቲኤሞቹ ሆኑ ሌሎች ኤሌክትሮኒክ ባንኪንጎች አገልግሎት እንዳይሰጡ ማድረግ ይቻል ነበር። ለምን አልሆነም ስትል ይሄ ነገር ጥቃት ነው እንዲህ ወደሚለው ደግሞ እንድትሄድ ያደርጋልና ጉዳዩ ግልጽ ብሎ ይሄ ነው ብሎ የተቀመጠው ነገር የሚያሳምን አይደለም። ከደረሰው ድርጊት አንጻር
የኢትዮጵያ ብሔራዊ ባንክ መጋቢት 7 2016 ዓ.ም ምረት ባወጣው መግለጫ ሁኔታውን በቅርበት መከታተሉን ገልጾ ክስተቱ ንግድ ባንክ በገለጸው መንገድ የተፈጠረ መሆኑን አረጋግጫለሁ ብሏል። የሁሉም ባንኮች የፋይናንስ ስርዓት ላይም ክትትል እንደሚያደርግ ማስተዋቆ ደህንነታቸውም ጠንካራ እንደሆነ ገልጿል። ዶክተር ሷል እንደሚሉት ግን ያጋጠመው ሁኔታ ብሔራዊ ባንክን ጨምሮ ሁሉም የፋይናንስ ተቋማት የአሰራር ስርዓቶቻቸውን ሊፈትሹ ትምህርት የሚሆን ነው።
ሁልጊዜ በወጥነት በተከታታይነት ያላቸው አጠቃላይ የሳይበር ወይም ቴክኖሎጂ ቤዝድ የሆኑ አገልግሎቶቻቸውን ከጥቃት ለመከላከል የሚያስችሉ እርምጃዎችን መውሰድ ይጠይቃል። ይህ አንድ ብቻ ምቶስ አይደለም፣ በየጊዜው ኮንቲኒየስሊ የሚሰራ ስራ የሚጠይቅ ነው እና ባንኮች ከዚህ ትልቅ ሌሰን ይወስዳሉ ብዬ አስባለሁ። ብሔራዊ ባንክም ይህን እነዚህ ነገሮች መከናወናቸውን የሚከታተልበትን መንገድ እንደገና ቆም ብሎ እንዲያይ የፈጠረለት ክስተት ነው ብዬ መውሰድ ይችላሉ።
የኢትዮጵያ ንግድ ባንክ በመግለጫው ችግሩ በተከሰተበት ወቅት ተደርገዋል ያላቸውን ህገወጥ ግብይቶችና የተወሰዱ ገንዘቦችን የማስመለስ ስራ እያከናወነ መሆኑ ቢገልጽም አጠቃላይ የገንዘብ መጠን ምን ያህል እንደሆነ ግን አልጠቀሰም። ክፍተቱ ባጋጠመበት ወቅት ሊደረግ የሚችለው የግብይት የገንዘብ መጠንም እንደሚገመተው ብዙ ሊሆን እንደማይችል ዶክተር ሷለም ይናገራሉ።
እንግዲህ አሁን በዚህ ክፍተት ምክንያት ተፋ የሚባለው ገንዘብ እዚህ ምዛም የተራየ ቁጥር ይነሳልና እዚህም ብሎ ከግምት ያለፈ አይሆንም። አንደኛ ነገር በዛ ሰዓት ውስጥ እነዚህ ተማሪዎች ሊያስተላልፉት የሚችሉት የገንዘብ መጠን ምን ያህል ነው? በቀን አንድ ሰው ከባንክ የሚያስተላልፈው ገንዘብ ምን ያህል ነው የሚለው ይታወቃል። አንድ ኤቲኤም ውስጥ የሚቀመጠው የገንዘብ መጠን ይታወቃል። ያ ነገር ሀፕል ያደረገው ለሊት በተወሰኑ ሰዓታት ኢንተርቫል ውስጥ ነው። ስለዚህ እኔ አካውንት ወደ ሌላ አካውንት የላኩትን በዛች ሰዓት የተከናወኑትን ትራንዛክሽኖች ንግድ ባንክ ትሬስ ማድረግ ይችላል። ከሆነ አካውንት ብሮቶ ወደ ሌላ አካውንት ሲገባ ያውቀዋል። በካሽ ሊወጣ የሚችልበት እድል በጣም ጠባብ ነው። ለምን ብትለኝ አንድ ሰው ከባንክ መውጣት የሚችለው 50,000 ብር ነው። በቃ ይሄ ጉዳይ ከአንድ ቀን ይበልጥ እድሜ የለውም። ጉዳዩ የተከናወነው ለሊት ነው። ከጠዋቱ ጀምሮ ይሄን ሰርቪስ ንግድ ባንክ ብሎክ አድርጎታል። ጅብ በቀደደ ውሻ ይገባል እንደሚባለው አይነት ክስተት ሊፈጠር ካልሆነ በስተቀር እኔ በሚባለው ገንዘብ መጠን ተመዝብሯል ብዬ ለመውሰድ ይቸግረኛል።
ከጉዳዩ ጋር በተያያዘ ለሚነሱ ጥያቄዎች ምላሽ እንሰጡን የኢትዮጵያ ንግድ ባንክ የኮርፖሬት ኮሚኒኬሽን ዳይሬክተር አቶ አልሰና ሰፋን ጠይቀን በዛሬው ዕለት ከወጣው መግለጫ በተለየ ተጨማሪ የሚሰጡን መረጃ እንደሌለ ገልጸውልናል። ችግሩ ባጋጠመበት የዲጂታል አገልግሎቱ የተጠቃሚዎቹ ደንበኞቹ ቁጥር 32 ሚሊዮን ማለፉን ያስታወቀው ባንኩ በዚህም በተያዙ ዓመት 8 ወራት 10 ትሪሊዮን ብር የገንዘብ ዝውውር መደረጉን አስታውቋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ከረ የቀደመ ትውቅ ባይኖራቸውም ግለሰቦች የመኖሪያትን የሚጋሩበት ሩሜት በምዕራባውያን ሀገራት ህዝቦች ዘንድ ተለምዷል። በኢትዮጵያም ይህንን የደባል ባህል ለማስታወቅ ከእለት ተእለት እየጨመረ የመጣውን የቤት ኪራይ ዋጋ ለመመከት እንዲሁም ደግሞ ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማድረግ ያለመ አገልግሎት በስራ ላይ ውሏል። አብሮ ከተሰኘው አገልግሎት መስራቾች ጋር ሀብታም ስዩም ቆይታ አድርጓል።
ኢየሩሳሌም ክንፈበላለሁ። በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁ። በጥቅሉም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመረቀ። ለበለፍ ስታርታፕ በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ስጄ የሞባይል አፕሊኬሽኖችን እየሰራሁ እገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ
ሁለታችንም በጣም አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባችኋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳስበን እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለው እስቲ ባጭሩ ንገሩኝ።
እኔ አይዲያ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ተፈትቼ ይሄዳ ነበር እና እዛ ስትሄድ ማለት ቤተሰብ ምናምን ነገር አልነገረንም። ስለዚህ ብቻ ነበረች ቤተሰብ ነገር እየፈለገች ነበረው። እኔ ዛሬ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘነው። ለዚህ ስናየው ይሄ ኢሹ እዛም አለ፣ ምክንያቱም ልካ ሴት ውስጥ አይደለም የሄደች የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክስሰሞ እሷ
እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ላለውም ሁኔታ ማቆም ነገር አልነበረም። ሜፍት የሄጂ እንደፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሮ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው። ግን መስራቱን ብዙም ማሳስበውም ነበረው ስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣሁ ያለኝ ደግሞ ብቻዬን በመኖር የሚያስችል አልነበረ። ከጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ማወቁ ለመኖር ደግሞ የሚያስችሉ ላርፍም ስላልነበር እኔም እንደዛ የሚኖራለን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ይህን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
እዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይህም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል ስፈታኝ ነበረ?
ያው እንደ አልኮ ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲያብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድን የዛኔ እንዲሁም በእርግጥ የተወሰነ ትውውቅ ይጠይቃል። ግን ዘመዶቹ ጋር በተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ከኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበረ ግን የጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ ይሄኛው የኛ ያመጣ ነው የአብሮ ፕላትፎርም፣ እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ እናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል። ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ የነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሴኪሪቲ ችግር ነው። እንዴት እናውቀዋለን? ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርም ጆይን የሚያደርጉት። ራሳቸውን የሚሆን የመኖሪያ ቦታቸውን መለጠፍ በተግበራዊ በሚፈልጉበት ጊዜ ማለት ነው።
የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ኡስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስተዋቂያ መለጠፍ ጀምሬ ነበር። የኋላ ግን ከቡድኑ አባላት መካከል አንድ መተግበር ያለ ለምን ማስተዋቂያውን በዚያ አታጋራውም አሉኝ። በዚያ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚያ ላስተዋውቅ የቻልኩት።
I think this concept of living in a shared apartment with other people
እንደምመስለኝ ቤትን ከመያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም አውታር ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ።
ባለበት ተሻለ የተሻለ አማራጭ ያለው ታቱም አንስ አክቲቭ አብዴት ስለሚደረግ ከሌሎቹ ተመሳሳይ ለሁለት ሊስለች ላይና ለቤት ጊዜ ከሚሰሩ ሌሎች ተመሳሳይ ተግበራሽ ትንሽ ለቤት የሚያደርገው ኮንስተንት የሆነ አብዴት ስላለ ጊዜ ልጆችን ተጠቃሚ ምናምን የተለያዩ ኢንፎርሜሽኖች ያለ አብዴት ስለሚደረጉ ከረንት ነገሮችን ያለ ትንሽ የተሻለ አማራጭ ይዞ መጥቷል።
አስተባባሪውን የሰጡን ሃንስ ጋርበንና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ማለት ምን አይነት ችግሮችን ነው በዋንነት እንዲቀርፍ የምትፈልጉት?
አንድ ምንም ነገርኛ የሪሶርስ ሪሶርሶች አሉ። እነዛን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ለነው ምንም ፕላትፎርም ላይ ተገብር የቻል ነው ሐሳብ ስነት ሐሳብ ደረጃ ከዛ ግን አውርደን የስፔስ ወይ የቦታዎችን ሼር ማድረግ መመሪያ ቦታዎችን ሼር ማድረግ የሚለው እዛ ላይ ተነሳ ነው በዛ ይተነሳ ነውና እነዚህ ያጠሩ የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወት መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ አመት በፊት ለቦታ ስለ ነበርኩ እንደምታውቁ የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት አንበበት ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውን ኃላፊነቱን ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ፣ ኢትዮጵያ ውስጥ አሁን የተመለከ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይህን እንቅስቃሴ ሊጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደዋናነት የገጠማችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ቢሆን እንደምናስበው ችግር የለምኛ ሰፖርት የቴክኒካል ሰፖርት ነው። ማለትም የኢንስቲትዩሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ወይም ከሰፖርት ቢኖር በዛ ሀይቲን በጣም የሚጠቅመን ለስታርታፖች እሱ መስል አይዲያ ሁሉ ሊኖር ይችላል ግን ኦኬ የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል።
የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራ ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ የሚባል ኮሚኒቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝ አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በሚረቱኛል እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኘሁ ነው ያለሁት። እንደነዚህ ኮሚቴዎች እዚህም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንቶርም በማድረግ ይታገሱ የሚል ሀሳብ ነው ያለኝ።
ኢየሩሳሌም ክንፈና ኡስማን ወለላ ከአሜሪካ ድምፅ አድማጮችና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። የጀመራችሁ ትልቅ ቦታ ደርሶ ደግሞ ዳግም እንድንገናኝ ብዙ ነገሮችን እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ምርጫ ነው።
ዘገባችን ቴክኖሎጂ ነው። እንግዲህ ወልዴ ይቀጥላል።
ባለፉት 100 ዓመታት ውስጥ መኪኖች የሚመረቱበት መንገድ ብዙም አልተቀየረም ውጤታማም አልነበረም የሚሉት ፈጣሪና የመኪና ንድፍ አውጪ የሆኑት ኬቪን ዚንገር ናቸው።
Too much time and too much capital.
አንድ አይነት የሆነውና እንደ ልብ መቀየር የማያስችለው የመኪና ንድፍ ብዙ ጊዜና ገንዘብ ይወስዳል። ልክ እንደ ብስኩት ቅርጽ ማውጫ ያንን አይነት ንድፍ ነው የሚሰጠን።
ዚንገርና ልጃቸው ሉከስ ሰው ሰራሽ ልቀትንና 3 ገጥ ወይም 3 ልኬት መተን 3D ፕሪንቲንግ ለማለት ነው በመጠቀም ለረጅም ዘመን መኪና የሚመረትበትን መንገድ ለመቀየር በመሞከር ላይ ናቸው። መኪኖቹ ክብደታቸው ቀላል እንዲሆንና ከተለመደው የመኪና ምርት አንጻር ቅርጻቸውን ካለ ብዙ ድካም መቀያየር እንዲቻል አድርገው በመስራት ላይ ናቸው። ልጅ ሉከስ ዚንገር
But if you want to change that part you have to make a new casting mold.
በተለምዶ አስተራር አንድን የመኪና አካል መቀየር ከፈለክ እንደገና የሁሉ ነገር ቅርጽ መቀየር ይኖርብሃል። በዚህኛ በመንከተለው ቴክኖሎጂ ግን መተግበሪያው ላይ ንድፉን እንቀይረውና በሶስት ገጥ ማተሚያው በብረት እናተማለን። በትክክል ይገጥማል። ሌላቁሳና ባክንም የንድፍ ለውጥ ማድረግ ከፈለክ በጥቂት ቀናት ውስጥ አዲስ የመኪና አካል እናፈረከባለን።
ዚንገር 21 ሲ ብለው የሰየሟትን መኪና ታይም መጽሔት የ2023 ምርጥ ፈጠራ ብሎ ሰይሟታል። በነዳጅም በባትሪም የሚሰራው የመኪናዋ ጉልበተኛ ሞተር 1400 ሆርስ ፓወር አለው። ኬቪን ዚንገር ይቀጥላሉ።
ይህ መኪና የሚያሳየን በሰው እጅ ከሚመረተው አሰራር አዲስ ወደሆነና ውጤታማ ወደሆነ አሰራር መሸጋገር እንደሚቻል ነው። የቁስና የኃይል አጠቃቀምን የቆጠበ ከተፈጥሮ ጋር የተስማማ አሰራር ነው።
አባትና ልጅ እንደሚሉት እነርሱ የቀየሱት ዘዴ የካርቦን መጠንን የሚቀንስና የመኪና ንድፍንም እንደ ልብ መቀያየር የሚያስችል ነው። በማንኛውም ስፍራ ያሉ አምራቾች ካለ ችግር የመኪና ክፍሎችን ማምረት ያስችላቸዋል። ጂኒያ ድሮ ተላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
Ah, 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 ah.
ችን አባችሁ ስለናችሁ አብዝተን እናመሰግናለን። የውድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና በየያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቀነበሩ ጾን ግርማ በአስተውቱ ከመላ አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የውድ ምሽት።